ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል የታሪክ ብረዛ ለወልድ አይጣፍጥ ለአእምሮ አይጥም በሚል ርዕስ በሃማ ቱማ የቀረበውን አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
ሰሞኑን በሞያሌ ከተማ በተቀሰቀሰ ግጭት የሞት ዜጎች ቁጥር 21 መድረሱንና ብዙዎች ወደ ኬንያ መሰደዳቸው ተዘግቧል። በሌላ በኩል በቦረና ዞን በሚገኙ የተለያዩ ከተሞች ግጭቱን አስመልክቶ ሰልፎች የተካሄዱ ሲሆን ሰልፈኛው በሞያሌና በሌሎች አካባቢዎች የሚካሄዱ ግጭቶችን አገዛዙ እንዲያቆም የጠየቀ መሆኑን ተነግሯል። በሀገራችን የተለያዩ ክፍሎች የሚካሄዱ ግጭቶችና እጅግ ከፍተኛ የሆነ የቃዎች ዋጋ መናርና እጥረት አሳሳቢ ደረጃ ላይ የደረሰ መሆኑን የምጣኔ ሀብት ባለሙያዎች አስጠንቅቀዋል። ይህ የሆነበት ምክንያት በአንድ በኩል የግል ጥቅምን ለማዳበር በሚደረግ ሩጫ፣ በሌላ በኩል ከስልጣን የተገለሉ ሰዎች በሚያደርጉት የኢኮኖሚ አሻጥር መሆኑንም ጨምረው ገልጸዋል። አርብ ታህሳስ 5 ቀን በአዲስ አበባ በኢንተርፖል ኃላፊና በፌደራል ፖሊስ ኮሚሽነር ባለስልጣኖች መካከል ውይይት ከተካሄደ በኋላ ወንጀል ሰርተው በውጭ ሀገር የተደበቁ ኢትዮጵያውያንን ለመመለስ ኢንተርፖል ማስተማመኛ የሰጠ መሆኑ ታውቋል። በዜጎች ላይ ኢሰብአዊ ድርጊት የፈጸሙና የሀገር ሀብት የዘረፉ ወንጀለኞች ከየትም ቦታ ቢሆን በኢንተርፖል አማካኝነት ተይዘው እንደሚጋዙ የኢንተርፖል ኃላፊዎች ማስተማመኛ ሰጥቷል ተብሏል። የዓለም አቀፍ የቀይ መስቀል ማህበር አርብ ታህሳስ 5 ቀን ባወጣው መግለጫ በኢትዮጵያ የሚካሄደው ለውጥ በአገር ውስጥ የተፈናቀሉ ዜጎችን ፍላጎት ከማሟላት ማገድ የለበትም ብሏል። ባለፈው የፈረንጆቹ ዓመት በኢትዮጵያ የተከሰተው የዜጎች መፈናቀል ከየትኛውም የዓለም ክፍል የመጀመሪያ ደረጃ የያዘ መሆኑን ተቋሙ ገልጾ ከረጅም ጊዜ በኋላ በአገዛዙ ባለስልጣኖች ጥሪ ተቋሙ ወደ ኢትዮጵያ መጥቶ አገልግሎት እንዲሰጥ በመቻሉ መደሰቱን ገልጿል። በሀገር ውስጥ ስለሚከሰቱ የዜጎች መፈናቀሎች ከ9 ዓመት በፊት ካምፓላ ላይ የተደረገውን ስምምነት በተግባር እንዲያውሉ ተቋሙ በመግለጫው ጥሪ አድርጓል። ከ55 የአፍሪካ ሀገሮች ውስጥ ስምምነቱን የፈረሙት 28 ሀገሮች ብቻ ሲሆኑ ካልፈረሙት ሀገሮች መካከል አንዷ ኢትዮጵያ መሆኗም ተገልጿል። በአሁኑ ወቅት ከኢትዮጵያ በተጨማሪ የሀገር ውስጥ ተፈናቃዮች ከተከሰቱባቸው 10 ሀገሮች ውስጥ የኮንጎ ዲሞክራቲክ ሪፐብሊክ፣ ናይጄሪያ፣ የማዕከላዊ አፍሪካ ሪፐብሊክ፣ ሶማሊያ እና ደቡብ ሱዳን ይገኙባቸዋል በሚል መግለጫው ከጠቆመ በኋላ ስምምነቱ በሁሉም ሀገሮች ተቀባይነት የማግኘቱ ጉዳይ በዜጎች ላይ የሚደርሰውን ችግር ለማቃለል ይረዳል ብሏል። ተቋሙ ከኢትዮጵያ ቀይ መስቀል ማህበር ጋር በመሆን ለተፈናቃዮች አስቸኳይ የምግብና የቁሳቁስ እርዳታ በማቅረብ ንጹህ የመጠጥ ውሃ በማደልና እንዲሁም የጠፉ ቤተሰቦችን በማገናኘት አገልግሎት እየሰጠ መሆኑን ገልጿል። ባለፈው ጥቅምት ወር ወደ ቤተ መንግስት በቀጥታ ገብተዋል ከተባሉት ወታደሮች መካከል 66 የሚሆኑት የመፈንቅለ መንግስት ዓላማ ነበራቸው በሚል በወታደራዊ ፍርድ ቤት የእስር ቅጣት የተበየነባቸው መሆኑ ተነገረ። ከመካከላቸው አንደኛው የ14 ዓመት ሌሎቹ ከ5 እስከ 13 ዓመት እስራት የተበየነባቸው መሆኑ ተገልጿል። የተከሳሾች ጠበቃ ይግባኝ እንደሚል ገልጿል። ቀደም ብሎ ወታደሮቹ ወደ ቤተ መንግስት የሄዱት የደሞዝ ጭማሪ ለመጠየቅና የአስተዳደር መሻሻል እንዲኖር ለመጠየቅ ነው የሚል ምክንያት ተሰጥቶ የነበረ ቢሆንም ከተወሰነ ጊዜ በኋላ አዲሱ ሹም ቀድሞ የሰጠውን መግለጫ በመቀልበስ ወታደሮቹ ወደ ቤተ መንግስት የመጡት እሱን ለመግደል እንደነበር መናገሩ ይታወሳል። ለ12 ዓመታት የወያኔ አገዛዝ ፕሬዝዳንት የነበሩት መቶ አለቃ ግርማ ወልደ ጊዮርጊስ ቀዳሜ ታህሳስ 6 ቀን በ95 ዓመታቸው ከዚህ ዓለም በሞት ተለይተዋል። መስዋዕት አግርማ ወልደ ጊዮርጊስ ለንጉሱ ጊዜ በተለያዩ የመንግስት መስሪያ ቤቶች ከመስራታቸው በላይ የፓርላማ አባልና ፕሬዝዳንት በመሆን ያገለገሉ ሲሆን በደርግ ዘመንም በቀይ መስቀልና በሌሎች ቦታዎች ከመስራታቸው ሌላ በግል ስራ ተሰማርተው መቆየታቸው ይታወቃል። ዜናው በዚያ በቃ።
ሰላም ላንቺ ወድና ታሩ ሆይ ሰላም ቆይ አታውይ ይችላል ወንድ አለሁ በድካርዴ ሰላም ላንቺ ወድና ታሩ ሆይ ሰላም ቆይ አታውይ ይችላል ወንድ አለሁ በድካርዴ ጧት ማታ ገሬ ሳታውታ ኦያውየ አኩበ በልጅነ እንደራው በየቀኑ የምበላው ሳይጠላ ወይ ስልጤ ምጣው አሁን ዛሬ የላግኘው 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 ሰላም ላንቺ አገራችን መመካነች ለሁላችን ዘሮ መግቢያ ቤታም ስኝ ሰላም ይሉሻ ልጆች ሰላም ላንቺ አገራችን መመካነች ለሁላችን ዘሮ መግቢያ ቤታም ስኝ ሰላም ይሉሻ ልጆች በሀሳብ በናፍቆት ዘውት አገሬ ዝላኛ ዘበመ የሚያጥናናኝ አይቶ ሚለኝ ነይታገኘው እንዲሁም በሀሳብ ዘውት ተክላለው ተክላለው ሰላም ላንቺ ወድናገ ከሩቆኝ በናፍቆት አዳውሽሻለሁ ወንድሜ አለሁበት በፍቃድሽ ሰላም ላንቺ ወድናገ ከሩቆኝ በናፍቆት አዳውሽሻለሁ ወንድሜ አለሁበት በፍቃድሽ
የታሪክ ብረዛ ለወኔ አይጣፍጥ እናምሮ አይጥም በሃማ ቱማ ያልነበረ ያርዳ የተባለ ይመስል ያልነበረ ያውራ የተባለ ይመስል የነነበር ኖሬ አገሪቷን ሞላት የነበረው ሳይሆን ያልነበረው በላት ያልነበረ ያፈርሳል የተባለው ቀርቶ መከራችን ሆኖ የነበሩት ማፍረስን ተያይዘው ታሪክን ሲበርዙና ሲያፋልሱ መመልከት በመግፍ ፈንታ ቆርስ ብሳ ሆኖብናል። ወደ ኋላ ዞራችሁ ታሪኩን አትዩ የሚሉ ብቅ ማለታቸው ምስጢር አይደለም። ይህን ባዮቹ ግን ትናንት ሳይሆን የዛሬ 100 ዓመቱን ያውም በሐሰት እየጠቀሱ ለመሬታችንና የዱር አራዊታችን በወራሪ አማራ ተበዘበዘ ጠፋ ብለው ወጣቶችን በተለይም አርሶ አደሮችን በሐሰት ታሪክ በርዘው ለጥበትና ለጥፋት ማስተላለፋቸው የሚታወቅ ነው። ወያኔና መሰሎቹ ከተመሰረቱ ጀምሮ የህዝብን እይታ ወደ ኋላ እየጎተቱ በማንሸዋረር ጥላቻን አራግቦ መጓዛቸው የሚታወቅ ሀቅ ሆኖ ሳለ ዛሬ ወያኔነታቸውን ሳይሆን ከመለስ ጓደኝነታቸውን ሰረዝን የሚሉ ግለሰቦች ትላንት ለፈጸሙት ወንጀል ከህዝብ ይቅርታ መጠየቅ የማይችሉት ሸክም ሆኖባቸው ያለፈውን እርሱት ይሉናል። ሌሎች ደግሞ ያለፈው ከተነሳማ ወንጀለኛ ሁሉ ከወያኔ ጎራ አይከዳምና ዘመን በላቸው ሲሉ ይማጸናሉ። ታሪኩን የረሳ ስህተቱን ይደግማል ከመሆኑ ሌላ የወላጅ ገዳይን አባዬ ማየ ብሎ መታመንም ሊያስከትል ይችላልና ታሪክን እርሱ የሚለው ሰበካ ከቶም አይበጅም። ይህ እንደ መግቢያ ይሁንና ታሪክ አይበረዝ የሚለውን መፈክር ዳግም ማስተጋባት ግድ ሆኖ የሚገኘው በታሪክ ብረዛ የተጠቃውን የፈረደበትን ድርጅት ማለትም ኢሃፓን ለመከላከል ብቻ ሳይሆን ታሪካችንን ካልጠበቅን ትግላችንም ሊደናቀፍና ለረጅም ጊዜ ለወያኔ ተገዥ ሆነን ልንቆይ ስለምንችል ነው። ታሪክን ማስታወስ ሐሰት ሐቅን እንዳያፍን ነቅቶ መከላከል ስንልም ቂምን እንደ ጽጌረዳ ተክል ውሃ እያጠጣን እናቆይ ለማለት አለመሆኑ ግልጽ ነው። መርሳት ሌላ፣ ይቅር ማለት ሌላ እንዲሉ ታሪካችንን መለስ ብለን ስናይ ህዝባችን ያለፈበት ሂደት ከነበረው ጊዜና እድገት ደረጃ ጋር ተዛምዶ መገምገም ያለበት መሆኑ መካድ የለበትም። አጼ ቴዎድሮስን ወይም አጼ ምኒልክን በዛሬ መነጽር አይቶ ለማውገዝ መነሳት ትክክል አይደለም ስንል ደጋግመን አሳስበናል። በተለይም ገምጋሚና ወቃሾቹ ራሳቸው ዛሬ ባለንበት ምዕት ዓመት የድሮ ጨለንቆ ያሉትን በአሶሳና በደኖ እያጀቡና በአርባ ጉቡ እያደመቁ እያየናቸው ከዚያም ሌላ ባልሆነና ባልተሰራ መሰረተ ቢስ ክስ ሲቀርብ ደግሞ አግባብ አይሆንም ማለት ይቻላል። ወያኔ ለአባላቱ ስለ ኢትዮጵያ ታሪክ ሲያቀርብ የነበረው ሐሰት ፍሬ ወለደ እንደነበር ሰምተናል። ዛሬ ከነ ወንጀሌ ንስሐ ባልገባም ኢየሱስ ተቀበለኝ ብሎ የሚቀባጥረው ታምራት ላይኔም እሄደን ብሎ በወያኔ ታቅፎ ሲቧርቅ በሻቢያ የሜዳ ራዲዮ በአጼ ምኒልክና በጀግናው አሉላ አባ ነጋ ላይ ሲያወርድ የነበረውን አሳፋሪና ውሸት አዘል ውርጅብኝ ዛሬም የምንረሳው አይደለም። በወያኔ ወንጀሎችም ቀጥተኛ ተባባሪ ሆኖ ሳለ አሌ ብሎ ይክዳል። ገንዘብ መስረቁ የአደባባይ ምስጢር ሆኖ እያለ አይኑን በጨዋ አጥቦ ይክዳል። ድንቄም ሃይማኖት በኢትዮጵያ ወይ በፈረደበት አማራ ቀኝ የተገዛን ወይም አሁንም በዚህ መንገድ እየተገዛን ነው የሚሉትም ከታሪክ መጣላታቸው ግልጽ ነው። የተሳሳተ ዓላማና ተልእኮን ከግብ ለማድረስ ታሪክን ማዛባቱና መበረዙ ለሚመለከታቸው አስፈላጊ ነው። ወያኔ የኢትዮጵያን ህልውና ለመሸርሸርና ህዝብን ለመከፋፈል የህዝብን ታሪክ መበረዙ ያስፈልገዋል። ሐቅን ተናግሮ ሊከፋፍል ስለማይችል አዲስ የሐሰት ታሪክ መፍጠር ነበረበት። በአሁኑ ጊዜም ሳይታክት ይበርዛል፣ ይከልሳል። ግራዚያኒ መንግስቱ በጊዜው ኢሃፓን ከህዝብ ለመነጠል ሐሰት በሐሰት ከምሮ ድርጅቱን በመወንጀልና በመክሰስ የነዛው ሁሉ ዛሬም በአንዳንዶች እየተስተጋባ መሆኑ ይደመጣል። ውሸት ሲደጋገም እውነት ይመስላል ያለው የሂትለር የፕሮፓጋንዳ ኃላፊ እሱም ዶክተር ነበር። ደቀ መዝሙሮች ዛሬም ብዙ ናቸው። በተለይ በአማራው ህዝብ ላይ ጠባቦች በየፊናቸው የረጩት የሐሰት ቅስቀሳ ባያሌ ፈረንጆች አሁንም እየተስተጋባ ነው። መጥፎ ወሬ ይበራል፣ መልካሙ ይተኛል ብለዋል ወላጆቻችን። መልካሙ ከተኛ ግን እስኪነቃ አገርን መቀማት ይከተል ይችላል። ታሪኩን የረሳ ቅርሱን የዘነጋ የሞተለትንም ያልሰጠ ምስጋና ጠላት ይገዛዋል ባሪያ አርጎ ቀጥቅጦ ማን ሊያዝንለት ይሆን እሱ ራሱን ጥሎ። ስለዚህም ታሪካይ በስንን አገርን መከለከል ጥምጃ መሆኑ መታወቅ አለበት። ታሪክ አይበረዝ ብለን ስንነሳ ደግሞ አንዳንዶች ጥላቻነዛችሁ ሙራንን ዘለፋችሁ ታዋቂ ገሪን ደፈራችሁ ብለው በመወንጀል ብዕራችሁ ይንጠፍ፣ ጉሮሯችሁ ይዘጋ፣ ምላሳችሁ ይታጠፍ ይሉናል። ከምቧቾ ለሰሩት ታቦት ይሁን ጣዖት ሁሉ ስገዱ ባይ ናቸው። ታሪክ ሲበረዝና በደም የተገኘ ቅርስ ከትቢያ ሲጣል ዝም በሉ። መቼም ማንም ንቁ ዜጋ ሊቀበለው የሚችል ግሳጼ ወይም ምክር ሊሆን አይችልም። በተለይ በአሁኑ ጊዜ የወግ አጥባቂንን በሚል ሽፋን፣ ኢትዮጵያዊንን በሚል ጭምብል የትውልድን ተጋድሎ ሊያደባዩና የመጪውንም የትግል ይዘትና አቅጣጫ ሊያስቱ የተነሱ በዝተው እያለ ከሁሉ በፊት ግን ምሁር ስንል በሆነ የፈረንጅ የትምህርት ቤት ፊደል ቆጥሮ ዓመታት ቆጥሮ ታርጋ የተለጠፈበትን ወይም የምስክር ወረቀት የተቀበለውን ማለታችን እንዳልሆነ መታወቅ አለበት። መማር ራሱ አጉል ጥንቆላ ከመሆን ላያልፍ እንደሚችል መለስም ባለ ዲግሪ ነውና ያየነው ነው። መማር ለጠባቦች መንጋ በሎሌነት አድሮ በወገን በሀገር ላይ መጨከን ከሆነ ይቅርብኝ ልደንቆር ይቅር ባልማረው ተማረ የተባለው ሰው መሆን ካቃተው የተባለውንም እንድንደግም ይጠይቀናል። ምሁር ስንል አዋቂ ከሆነ አዋቂነት ደግሞ ቢያንስ ሐቀኝነትን ማጠቃለል አለበት። ለሆድ ሳይሆን ለአገር ጥቅም ቅድሚያ መስጠት፣ ሐቅንም በተመለከተ ደፋር መሆን፣ አገር ወዳድ መሆን፣ ሐዋርያ አርአያ መሆንን ይጠይቃል። በኢትዮጵያ ተጨባጭ ሁኔታ ምሁር የምንለው የጋን መብራቱንና ከትግል ርቆ ውሃ ገብቶ ያውም የአባይ ሳይሆን የዋሽንግተኑ ፖቶማክ ውስጥ የሚያደባውን ሳይሆን የአገርና የሕዝብን ሰቆቃ ሰምቶ አለሁላችሁ የሚለውን ነው። ስንቱ አዋቂ ኢትዮጵያዊ አራሽ ሆኖ ባዕድ አገር ታክሲ ነጂ ዘበኛ ሆኖ በኢትዮጵያ አንገቱን ደፍቶ እየኖረ መሆኑን እናውቃለን። አንድ ጀግና ትውልድ ለአገር ብሎ ሲዋደቅና መስዋዕትነት ሲከፍል በቦታው ያልተገኙ ዛሬ ተመልሰው ያንን ትውልድ ሊቀጠቅጡ ዘመቻ ሲከፍቱ በዝምታ ልናልፍ አይጠበቅም። ስለዚህም ሁሉን በተለይም ቀንደኛውንና መድረክ አጣባቢውን በየስሙ ከነ ታሪኩ ጠቅሶ አትዋሽ፣ ታሪክን አትበርስ፣ የሕዝብን ቅርስ አታቆሽሽ ማለት አለብን። ይህ የሚያስቆጣቸውና ቅር የሚያሰኛቸው ካሉ ይቅርታ ልንጠይቃቸው ባይጠብቁ ይሻላቸዋል። ዛሬ ባህላችን ለባርነት አመቻቸን ብለው በደፈናው በድፍረት የሚናገሩት ፕሮፌሰር መስፍን ለዚሁ የብረሳ ዘመቻ ዋና አቀንቃኝ ሆነው ቆይተዋል። ለረጅም ጊዜ በአክብሮት ብንይዛቸውም ለታገል የተማሪዎች ጋዜጣ አማካሪ አልሆንም ብለው ያኔ ጥንት ካስገረሙን ጊዜ ጀምሮ የአሜሪካንን ፖለቲካ ደግፈው ክርክር ከገጠሙን ከያኔ ጀምሮ ደርግን ስልጣን ለሲቪል አትልቀቅ ብለው ካስጠነቀቁና ጠመንጃው በእጅ ነው ብለው መከሩ ከተባለ ጊዜ ጀምሮ የሽማግሌ መንግስት በሚል ፈሊጥ ደርግን በመጨረሻ ለወያኔ ለማዳከምና ለማመቻቸት የተጫወቱትን ሚና ስናጤን እነ ፕሮፌሰር አስራት ለግንጠላ እጅ አንሰጥም ብለው ጸንተው ሲቆሙ እሳቸው ከመለስ ዜናዊ ጋር ተሞዳምደው ልጆቼ ወዘተ ብለው መክረው ኢዲያቅን ደም የጠማው ብለው አውግዘው የሀፓ በነጭ ሽብር ለፍርድ ይቅረብ ብለው በወያኔ ተይዘው የጠፉትን የሀፓ መሪዎችና አባሎች ጉዳይ በአነሳ መብረቅ ይምታኝ ብለው በሰላማዊ ትግል አባወራነት ሽፋን ጸረ ወያኔውን የትግል ሙከራ ሁሉ አውግዘው ቅንጅትን በመከፋፈል ሚናቸውን ተጫውተው ወዘተ ወዘተ ያደረሱትን ተከታታይ ጉዳይ ስናይና በተለይም እሳቸው ጠባይ አሳምረው ከደርግ ጋር ተቻችለው ሲኖሩ በግፍ የተረሸነውን ወጣት ትውልድ ነጋ ጠባ ሲያወግዙትን ሰማ አልበዝቶም ፕሮፌሰር መስፍን ዝም አይነት ዝም ዶክቶር በቃ ልንላቸው ይገባል። የታገለውንና እየታገለ ያለውን በማውገዝና በማጥቃት እሳቸው ወደ ወደዱትም ጠሉትም ሚናቸው የህዝብን ትግል ማዳከም መሆኑን መንገርና የተያዙትን የታሪክ በረዛ ለባርነት ያመቻቸን ባህላችን ሳይሆን በቀድሚያ የሳቸው አይነቱ አፍራሽ ቀጥቀጣና ድርጊት ነውና አቁሙ ማለት ተገቢ ነው። እሳቸው መባልን በራሳቸው ተጣረውታልና በሰልፋቸው መሰረት ሊመዘኑ ያሻል። ፕሮፌሰሩን ጣዖት ያደረጉ እየየን በያቀልጡ የምንገረም አንሆንም። ሩቅ አገር ያስዋሻል እንደተባለው ሌሎችም በዚያ ትውልድ ላይ ከመዝመታቸውና ታሪክን ከመካዳቸው ባሻገር ዛሬም ትግሉ ቀና መንገድና መሰረት እንዳይዝ አወቅን ብለው ሎሌነትን እና ውዥንብርነትን ይሰብካሉ። አንድ ሰሞን ስልጡን ፖለቲካ በሚል ሽፋን ጸረ ወያኔውን ትግል በእጅ መስጠት ሊፈርጁ የሞከሩ እንደነበሩ እናስታውሳለን። በዓለም አቀፍ ደረጃ በፊልም ሰሪነታቸው የታወቁት አቶ ኃይሌ ገሪማ በቅርቡ ያበረከቱት ጤዛ የሚለው ፊልማቸው በዓለም አቀፍ ደረጃ አድናቆትና ሽልማት ያገኘ መሆኑ ይታወቃል። ከዚህ ተያይዞ ግን የሰጧቸው ልዩ ልዩ ቃለ መጠይቆች ለአዲስ አበባው ፎከስ መጽሔት፣ ለፌስፓኮ ወዘተ ግን ያን የታገለውን ትውልድ በአገር አጥፊነት የሚወነጅል ነው። ስለ ቀይ ሽብር የማውቀው የለም ቢሉም ስለማያውቁት የምኒልክና ጣይቱ ፍቅር ግን ፊልም ልሰራ እፈልጋለሁ እያሉ ፊልማቸው ያን የቀይ ሽብር ሰለባ የሆነውን ትውልድና ድርጅት ያስተለችላል። ትግሉና ሽብሩ ሲካሄድ አሜሪካ የነበሩት አቶ ኃይሌ በዚህም ፊልማቸው ቢሆን የታገለው ትውልድን መስዋዕትነት ስህተት ብለው የተሳሳተ ግንዛቤን ለአዲሱ ትውልድና ለባዕዳን ያስተላልፋሉ። ፖለቲካ አልወድም፣ ፖለቲከኞች ሁሉ ውሸታሞች ናቸው፣ ፈሪ ነኝ፣ ጠመንጃ መያዝና መተኮስ አልወድም ወዘተ በሚል መልሶችን የሰጡት አቶ ኃይሌ ገሪማ ያን ያልፈራ ትውልድ ግን የባዕድ ርዕዮትን ይዞ ኢትዮጵያን ሊያጠፋ ታገለ ብለው ያወግዛሉ። ባለፈውን ፊልማቸው ጎንደር ተጉዘው ህዝብ ዘመድን ሲጠይቁ ኢህአፓ ተብሎ እገሌ ተገደለ ሲሏቸው በታች በእንግሊዝኛ ሲተረጉሙ ኢህአፓ የተባለውን ሳይጽፉት ሲያልቁም ታዝበናል። ጭፍን ጥላቻ ለምን? ያ ትውልድ የተሰዋው አገሩን ጠልቶ ነው ብሎ መዋሸት ለምን አስፈለገ? ሀገር ከጠላ ህይወትን ለምን ሰው ይገብራል? ያ የኔ ቢጤ ሁሉ ጥቅም አግኝቶ ድርጅቱንና ትውልዱንም በሐሰት መክሰሱ ለምንድን ነው? ታሪኩን ካላወቁ ለማወቅ መጣር አይሻልም ነበር? ለራሱ አያውቅ ሰው አይጠይቅ ከመባል ያድን ነበር። አቶ ኃይሌ ከኢትዮጵያ አንጻር ሲገመገሙ ታሪክን የሚበርዙና ለሐቅ ተገዥ ያልሆኑ ጀግናን ወቃሽ ናቸው። በእሳቸው አይነት ደግሞ በካናዳ ነዋሪና ዜጋ የሆነ ነጋ መዝለቂያ የተባለ ጸሐፊ በካናዳ መንግስት ሽልማት ባገኘበት ግን እሱ ሳይሆን አንዲት ፈረንጅ ጻፈችው በሚል ውዝግብ በተነሳበት የእንግሊዝኛ መጽሐፉ የህይወት ታሪኬ ብሎ አደራ እንዳስቆ ፈጠራውን ቢያቀርብም ለለውጥ የታገለውን ትውልድ በጅምላ የምሁር ወንበዴ ኢንተሌክቹዋል ታግስ ብሎ ከማውገዙ ሌላ በጅጅጋ ኢህአፓ አባል ሲመለምል አንዱን ይመጣና አባል ሁን ተብለሃል ሲል አልፈልግም ካልክ ወዲያው በጥይት ይደፋሃል ሲል ዋሽቷል። ይህ በተጨባጭ በትግል ያልተሳተፈና ያልጻፈውን መጽሐፍ ጻፍኩ ብሎ ለቅሌት የተጋለጠ ግለሰብ አጤ ምኒልክንም በጭፍን መንቀፍና ይህን ሁሉ ውሸት ማቅረብ የተገደደው እንኳን ኢህአፓ ኢሰፓም ቢሆን አባል ካልሆንኩ ብሎ በዚያው ሲረሽን አልሰማንም፣ በትግሉ ጊዜ ሚናው ባዶ በመሆኑ አማራ በምዕራብ ሶማሊያ ነጻ አውጪ ግንባር ገብቶ ታገለ የሚለውን ቀልዱን ትተን ሀፍረቱን ለመደበቅ ሳይሆን አይቀርም ብሎ መገመት ቢቻልም ጥፋቱ ግን በቀላሉ የሚታለፍ አይደለም። ሌላ ቅጥረኛ ፈረንጅ ፒተር ሽዋብ የተባለም ደርግን ለመደገፍ ሲነሳ በዚያ ታጋይ ትውልድና ኢህአፓ ላይ ያሰራጨውን የፈጠራ ወሬና ክስ የምናስታውሰው ነው። የኢትዮጵያን ታሪክ በተመለከተም የኤርትራ እንቅስቃሴን ደገፍን ያሉ ባዕዳን ጸሐፊዎች የሽንድለር ሊስት የተባለውን ታዋቂ መጽሐፍ የጻፈው ቶማስ ኬኔሊ፣ ዳን ኮኔል፣ ሟቹ አብዱራህማን ባቡ ወዘተ፣ ኦነግን ደጋፊዎች እነ ፒተር ኒግሊ፣ የጀርመን ቄሶች ሱዛን ፖሎኮም ወዘተ የወያኒ አፈቀላጤዎች ሁሉ የጻፉትና ያሰራጩት አባይ ደረቀ ሐሰትና የታሪክ ብረዛ በጣም ብዙና ጎጂም ነው። ለብዙዎቹ መልስ ለመስጠት በየጊዜው የሞከርን ቢሆንም ግዳጁን ተካፋዮች በማነሳቸው ስራው ገና አልተሰራም። የሀገር ታሪክ ሲካድ አሌ ብሎ ከመነሳት ይልቅ በራጆቹን ማጀብና በዚያ ትውልድና በታገለው ድርጅት ላይ መዝመቱ የተመረጠ ይመስላል። በአሁኑ ጊዜ ታሪክን በማስታመምና በዚያ በታገለ ትውልድ ላይ በመዝመት ግንባር ቀደሙን ቦታ የያዙት በዚያ ትውልድና በኢህአፓ ላይ ወንጀል የፈጸሙት መሆናቸው የሚታይ ነው። በአንድ በኩል ከማንም በላይ ኢትዮጵያን አፍቃሪ ባህሏን ወዳጅ ሆነው በመቅረብ እና ጭራሹንም ጨብቃቸውን የጣሉ ወግ አጥባቂዎች ሆነው በመለፈፍ ያ ትውልድ የባዕድ ርዕዮት አምጥቶ አገርን ጎዳ፣ ፍጅት አመጣ ብለው ይከሳሉ። ያ ትውልድ የተበጀው ባረመኔው ደርግ አገዛዝ ሆኖ ሳለ እነሱም ራሳቸው የዚሁ አገዛዝ ነፍሰ ገዳዮች ወይም ታጣቂ ካድሬዎች እንደነበሩ እየታወቀ ከመቅጽበትም ከአጼው አገዛዝ ደጋፊነት ወደ የቀይ ቀይ ማርክሳዊ ሌኒናዊነት ተቀየርን ብለው ሲምሉ ያልተደመጡ ይመስል አንዲት የንስሐ ቃል ሳያሰሙ አርፍተን ነበር ሳይሉ ያን የፈረደበትን ትውልድ በቃልና በመጽሐፍ ይወነጅላሉ፣ በየድረገጹ ያብጠለጥላሉ፣ በፓልቶክ መድረካቸው ይከሳሉ። የነዚህ አይነቶች ታሪክ በራጆች ዋና ምሳሌ የደርግ ኢሰፓ ታጣቂ ካድሬ የነበሩት ፕሮፌሰር መሳይ ከበደ ናቸው። ስማይ ጠሬ ነፍሰ ገዳዮች፣ ጨካኝ ካድሬዎች፣ ነጻ እርምጃ አራማጆች ወዘተን ደግሞ ዛሬ በየብሔረሰቡ ድርጅት ሳይቀር ገብተው ቢደበቁም ሊከሱ ሲወራጩ ማንነታቸውን ማጋለጣቸው አልቀረም። ዝምታም ጸጸት ነው ቢባልም እነዚህ ጉዶች በእነሱ ብሶ ከጭፍጨፋቸው የተረፈውንና አዲሱን ትውልድ በታሪክ ብረዛ ሊያቆስሉት ይጥራሉ። ድሮ የተማረ ለሀገር ይጠቅማል፣ ያኔ የተማረ ወገኑን ይረዳል። የዘንድሮ ትምህርት ግቡ ተለውጦ ተምሮ ማደንቆር ሆናሉ ተልቆ ከላይኞቹ ለየት ባለ መንገድ ታሪክን እየበረዙ ያሉት ደግሞ ቀደም የፖለቲካ ታሪክ ጭራሽም የሌላቸውና ከየፈረንጁ ዩኒቨርሲቲ ዲግሪ ተረክበናል በሚል ለስማቸው ቅጽል ለጥፈው አሊያም ስማቸውን ሳይቀር ፈረንጅኛ ቃና ሰጥተው ፖለቲካ ሊያስተምሩን የተነሱትና ገና ሃ ሲሉም በዚያ ትውልድ ላይ መዝመቱን የመረጡት ናቸው። እነዚህ ብዙዎቹ የሀገራቸውን ታሪክ ጠንቅቀው ያላወቁ፣ የተካሄደው ትግል ምን ይዘት እንደነበረው ያልተረዱ፣ በጸረ ወያኔው ትግል የተከፈለውን መስዋዕትነት ሊያከብሩ ቀርቶ ሊያወግዙ የሚዳዳቸው፣ ስለ ወያኔ ማንነት ከግልጽ ነባቢትና የታባቱ ባሻገር በሚገባ የማያውቁ፣ አሜሪካ ነጻ ያወጣናል እንጸልይለት እንለምነው ባዮች፣ ካለፈው ተመክሮ ለመማር ቅንጣትን ፍላጎት የሌላቸው፣ አገር አገር ቢሉም ፈረንጅ አምላኩ የሆነ የባዕድ ገደል ማሚቴዎችና የኔ ቢጤውን ብዙሃኑን ህዝብን የሚንቁ ምርጥነት የሚሰማቸው ግብዞች ናቸው። ሳያውቁ የሚጠሉ ናቸውና ያን ትውልድ ማውገዙን ስራዬ ብለው ተያይዘውታል። አዲስ የሰለጠነ ፖለቲካ ልናሰፍን ነው፣ መሀይማን ሁሉ አድምጡን፣ ከስሙ በፊት ማዕረግ ቅጽል ያለጠፈ ከአጸደ መቅደሱ ይውጣ፣ ለዘላለም ዝም ይበል ወዘተ ይሉና ጸሎትና ምለላ አሜሪካ ውጭ ጉዳይ ሚኒስቴር በርከክ ብሎ አድህነነ ከማቱ ሰውረነ በምረቱ በቡሽ ዛሬ ደግሞ ኦባማ ሆኗል መሰል መድኃኒቱን እንደ መፍትሄ ያቀርባሉ። ዝብርቅርቅ ፖለቲካቸው ከሰላማዊ ትግል እስከ ጸሎትና ጭፍን ፍቅርን ያለውን አቅፎ ጠላትን ጠላት ማለት ተስኖ ሲባዝን ለአረመኔ ወያኔ ሰለባ ሆኖ ህዝብንም ያስጠቃል። ታሪክን መካድ፣ በደም የተገበየውን ተመክሮ ማክቸልቸልን ትተው ግብዝነትን በትሑትነት ተክተው በነበረ፣ ያልተማረና ድሃ የሚሉትንም ህዝብ መናቁን ትተው በነበረ፣ አሜሪካና ባዕዳንን መለመኑን ትተው በህዝባቸው መመካትን ተምረው በነበር ትግላችን በተደጋጋሚ ለወያኔ ሰለባባል ሆነ ነበር። አንበርክ ቆጠሮት ተነጥፎ ልመና ላምላክ ከሆነ እንጂ ለሰው ማይሰራ ወንበስ ያሉለት ሰው ልመና ይበዛበት መርገጥ መቅበር እንጂ ማዘን አይመጣለት የሚለውን ጎሲቀጅ የተረዳው ትውልድ ግን ጠላትን ታግሎ አለፈ፣ ታሪክን ጻፈ እንጂ ራሱንም አገርንም አላዋረደም። ማን ያውራ የነበረ ብለን ደጋግመን ላልነበሩት ግን ትረካ ለሚቀናቸው ልናሳስብ እንደሞከርነው ያ ትግል መሪ ላራሹ ዴሞክራሲ ለህዝብ ብሎ የተነሳው በባዕዳን ተቀስቅሶ ወይም ስርዓት አልበኝነት ተጠናውቶት ወይም ያኔ አገዛዙ ይል እንደነበረው ጃንሆይ ያበሉት ቲማቲም እንቁላልና ብስኩት አጥግቦት አልነበረም። የጋሪና ፈረሱን ቦታ የሚቀያይሩ ያ ትውልድ የባደሪዎች በመጀመሪያ ያዘ ሲሉ ሀቁ ግን ያ ትውልድ በአገሪቷ የነበረውን ኋላ ቀር ስርዓትና ግፉን ሲገነዘብ ላስተማረው ህዝብ መብትና ክብር ሊታገል ከወሰነ በኋላ ነው ወደ መንገድ መሻቱ የተሰማራው። የባደሪዎች ሎሌ ሆኖ አገር ሊበጠብጥ የተነሳ ሳይሆን ለብዙሃኑና ለአገሩ በመቆርቆር አፋኙንና ብዙሃኑን ቂተኛና ሁለተኛ ደረጃ ዜጋ አድርጎ ይበዘብዝ የነበረውን ስርዓት ሊያስወግድ የተነሳ ነበር። ሲነሳም መሬት ላራሹ ድህነት ወንጀል አይደለም፣ አርሶ አደሩ በግብር አይወገር፣ የህዝብ ዴሞክራሲያዊ መብት ይከበር ብሎ ተነሳ እንጂ ሌላ ከሀገርና ወገን ጥቅምና ፍላጎት ጋር የተቃረነ መፈክር አንግቦ አልታገለም። እንቅስቃሴው ድጋፍ ያገኘው ኢህአፓም የህዝብን ድጋፍና ፍቅር ያተረፈው የህዝብ ጥያቄን አስቀድሞና አንግቦ በመነሳቱ ነው። በዚያን ወቅት ቀርቶ ዛሬም ቢሆን ለውጥን ፈላጊ ኃይል ስርዓቱን ከአሜሪካ ሊያገኝ ይችላል የሚሉ የኢትዮጵያን ታሪክ ችግርና መፍትሄን በተመለከተ በቂና ጥልቅ ግንዛቤ ያላቸው ናቸው ማለት ለእኛ ያስቸግረናል። በመሆኑም ያ ትውልድ አገሩን ወዶ ህዝቡን አፍቅሮ እንደ ዛሬዎቹ አስመሳዮች ሆዱን ሳያስቀድም እንደ ዛሬዎቹ ፈሪ ለናቶች በፍርሃቱ ሳይሸነፍ በጀግንነት መስዋዕትነትን ተቀብሏል። እምነቱ ለአገሩ መፍትሄ መንገድ ሆኖ አገለገለው እንጂ በተጨባጭ የምናውቀው ታሪክ ያ ትውልድ ማንንም ሆነ ምንን ከአገሩና ከወገኑ አላስቀደመም ብሎ ይመሰክራል። ያፓም ቢሆን ከአገሩ በፊት ባዕዳንን ወይም ውሱን ድርጅታዊ ጥቅምን አስቀድሞ በነበር ምናልባትም የስልጣን ባለቤት ሆኖ ዛሬ ህዝብ ላይ በተፈናጠጠ ነበር። የኤርትራን ቅኝ ግዛትነት ተቀብሎ በነበር፣ ደርግ ለስልጣን ሲያባብለው እሺ ብሎ ባንዳነትን መርጦ በነበር፣ ቻይና መንግስቱ ኃይለማርያምን ስደግፍ ቻይናን ተከትሎ ትግሉን ቢያቆም ወያኔ እንዳደረገው ሁሉ ሰፊ ኢትዮጵያ መሬት የምዕራብ ሶማሊያ ነው ብሎ በመፈረም የዚያድ ባሬን ድጋፍ ቢያገኝ ኑሮ፣ ሱዳን ያዘዘውን ሁሉ እንደ ወያኔ ተቀብሎ ድልድይ ማፍረስ፣ የሱዳን ተቃዋሚዎችን አሳልፎ መስጠት፣ የአገር ዛፍን ማስጨፍጨፍ ወዘተ ተገኝቶ በነበር፣ ወያኔ በአሜሪካ ትዕዛዝ ረሃብተኛውን ወደ ሱዳን አጓጉዞ እንዳስፈጀውና ለስንዴና ዶላር እንደቀየረው ሁሉ አሜሪካ ሲያዘው የአገርና የህዝብን ጥቅም አሳልፎ ሰጥቶ በነበር፣ የዛሬ ፖለቲከኞች እንደሚሉት ግትርነትን ትቶ ብልጥ ቢሆን ኑሮ ለሊቢያው ጋዳፊ ኢትዮጵያ አረብ አገር ናት ወደ አረብ ሊግም እናስገባታለን ብሎ ቃል ቢገባ ኑሮ ምናልባትም ለስልጣን ተበቃ ነበር። ግን በኩርናውን ሽጦ ለስልጣን ቢበቃ ለህዝብ የሚበጅ ኃይል አይሆንም ነበር። ኢህአፓ ደግሞ ለህዝብ ስርየትና ለዲሞክራሲ መስፈን እንጂ ለራሱ የግል ጥቅም ስላልታገለ የካሪን ምርጫ መቼም አልተቀበለም። ሐቀኛ ታሪክን ስንቃኝ ያ ትውልድም ሆነ ኢህአፓ በየትኛውም ጊዜ ለስልጣን ሲሉ ለግል ጥቅም ሲሉ ፈርተውና ተርበድብደው አገራዊ ቃል ኪዳናቸውን አላፈረሱም። ለባዕድ ሀያል ሆነ ለአገር ውስጥ እብሪተኛ አገዛዝ አላጎበደዱም። ታግለው ተሰዉ እንጂ ይህ ነው ዋናው ፋክት። የዛሬዎቹን የታሪክ በራጆች ከትላንቱ ጀግና ትውልድ የሚለየው ግብያት ይችላል ሲባል ዘመኑ አለፈና ሞት ይሻለኝ ማለት ከምራስ ጠፋና ተጎንብሶ መጫን መወቀጥ መረገጥ ተወዶ ታቀፈ ተመርጦ መሰልበት። የህዝብ አብዮት በምርጥ መኮንኖች ተቀምቶ ፋሽስታዊው ጥልመት በሀገር ላይ ሊሰፍ ቀና ቀና ሲል ይሃፋ ከጭቁኖች ጋር ሆኖ ሊታገል ሲነሳ ለብሪተኛው የመኮንኖች ቡድን አማካሪ ደጋፊ ጋሻ ጃግሬና አልፎም አራጭ ነፍሰ ገዳይ የሆኑ ዛሬ ያን ትውልድ ሆነ ይሃፋን ሊወነጅሉ ሊፈቀድላቸው አይችልም። ያገርን ተከም በማስቀደም ይሃፋ ካረዱትና ከጎዱትም ጋር ቅራኔን ወደ ጎን ትቶ በጋራ ትግል ሊሰለፍ የሞከረ ቢሆንም በህዝብና በአገር ላይ ወንጀል በደል የፈጸሙ ሁሉ ለትላንቱ አጸያፊ ድርጊታቸው ይቅርታ ከህዝብ መጠየቅ ቢቀር ተመልሰው ያን ትውልድ ማንቋሸሽና መክሰስ ሊፈቀድላቸው ከቶም አይገባም። ኢትዮጵያ ሀገሬ ሞኝነሽ ተላላ ተብሏልና በሚል ዝምታው ቀርቶ ባንዳው ሲሾምና አርበኛው ሲቸለቸል የቆየው የታሪክ ምጸት ማክተም እንዳለበት መታወቅ አለበት። ክህደትና ወንጀል ያዋጣል የሚል ቅርስ መተላለፍ የለበትምና ትውልድን የፈጀው አረመኔው አገዛዝ ሆኖ ሳለ የታገሉትን ባስፈጁ ለመክሰስ መሞከር ጸያፍ ነው። 1 ሚሊዮን ኢትዮጵያዊ በፋሽስት ኢጣሊያ የተፈጀው አርበኞች ስለታገሉ ሳይሆን ስለፈጁት ሳይሆን ሙሶሎኒ ፋሽስት አረመኔ ስለነበረ ነው። ህዝብ ለመብቱ ለአገሩ ሲታገል በአረመኔ አገዛዞች መገደሉና መጠቃቱ አይቀሬ ነው። የመስዋዕት አልባ ትግል ፕሮፌሰሮች ከልፈፋ ባሻገር ለዚህ ተአምራዊ መፍትያቸው ግንባር ቀደም ሆነው መስዋዕት አልባ ትግልን ታግለው አላሳዩንም። በተቃራኒው ሰበካቸው ተገዙ፣ ተንበርከኩ፣ ሰልጥኑ፣ ብረታታንሱ፣ ተንበርከቁ፣ እየተገዙ ጠባይ አሳምሮ መታገል የሚል ቅጽርጥር ነው። ከወያኔ እኩል ቀለዱብን ብንል የተሳሳተ አይሆንም። ያ ትውልድ አፍሪካሊክን ትቶ አልፏል። ያኔም ዛሬም የሚታገለው ይሃፋም የዚህ ቅርስ ንጸብራቅ ሆኖ አሁንም አለ። ያ ትውልድ ከአገዛዙ ጋር በጥቅ በንግድ በዶሮ ርቢ በፕላስቲክ ፋብሪካ በሆቴል ንግድ በቤት ኪራይ ወዘተ የተያያዘ አልነበረም። ያ ትውልድና የዚያን ጊዜ ድርጅት መሪዎች ከህዝብ ጎን በሁሉም መስክ የተሰለፉ ነበሩና እይታቸው ህዝባዊ እንጂ ከላይ ወደ ታች አልነበረም። ህዝብ ሲነሳሳ ከገዢዎች እኩል ስጋት አልገባቸውም። ለገዢው ክፍል ቀውጢ ቀን መጣበት ብለው ፈነደቁ እንጂ ነገሮች ከቁጥጥር ውጭ ሊሆኑ ነው ብለው ባዕዳንን ማማከር አልገቡም። ሁኔታው ሲተጥር ከፎቅ ተወርውረው ተሰዉ እንጂ መልጠጥተው ሞቱ እንጂ ካገዛዙ ለመታረቅ አማላጅ አልፈለጉም። በጠላት ላይ ተፉ እንጂ ሰፊው ህዝብ ሊገባበት በማይችልበት ሆቴል ከህዝብ ጠላት ጋር አብረው ውስኪ እየጠጡ ጭውውትን አልመረጡም። ይሃፋ ወያኔን ከ1967 ዓ.ም ጀምሮ ታገለ እንጂ አላቀፈውም። ልጄ ወገኔ አላለውም። ወያኔ ኢህአዴግ ብሎ ጭንብል ሲያጠልቅ አጋለጠ እንጂ የትግራይ ምሽት ብሎ በዋሽንግተን ገንዘብ አምጡ ሲል ወያኔ በጠራው ሂዶ ገዳሪፍ ሱዳን የተሰራን ሰፌድ በብዙ መቶ ዶላር እየገዛ ለወያኔ ድጋፉን አልሰጠም። ከወያኔ ጋር በቆጠኝነት አልተጫጨም። ስልጣን አልተካፈለም። ህዝብን በተለይም አማራውን አልዘለፈም። ማን ታገለ? ማን ተሰዋ? ማን አገርን ረስቶ የግል ኑሮውን ኖረ? ማን ለወያኔ ጊዜ ይሰጠው አለ? ወያኔ በኢህአፓ ጓዶች በህዝብ በአዲስ አበባ ተማሪዎች ደም ላይ ተረማምዶ የስልጣን ባለቤት ሲሆን ማን አጨበጨበ? አብሮ ተደራጀ? ማን ጠበበ? ማንም ቢያለ ተቃወመ? ማን በነ ፕሮፌሰር አስራት ላይ ፈረደ? ማን በንጹሐን ደም ከወያኔ ጋር ሆኖ ታጠበ? ማን ስንቱን አገር ወዳድ ገደለ አስገደለ? ሂሳብ ይወራረድ ቢባል ሲያንስ ነው። መልስ ያሻዋል። ያለፈው አለፈ በነል ደግሞ ባለፈው ባገርና ወገለል ወንጀልና በደል የፈጸሙ ዛሬ አይናቸው በጫዋድበው አንቴ ታገለውን ከፋይ ሆን ወይ ይባስ ብለው የህዝብን የነጻነት ትግ እኛው ጉዶቹ እንብራው ሲሉ ዝም ብሎ ማለፉ የምንችለው ሸክም ሊሆን አይገባም። ከህዝብ መከራ ሁሉም ተጠቃሚ ሆነው የሚያሾፉ ምስጦችን ማጋለጥ ዛሬም ነገም አገራዊ ግዴታ ነው። ምን ነው አተቆጣችሁ ደመመራራ ሆናችሁ ለሚሉን ምላሻችን ምን ነው አንቆጣ አንጤስ የፈሰሰው እኮ የህዝብ ደም ነው። እየጮች ያለችው ውዲቷና አንዲቷ አገራችን ኢትዮጵያ እኮ ናት የሚል ይሆናል። ደግመን ደጋግመን ታሪክ አይካድ ያጠፉ ይቅርታ ይጠይቁ ስንል ይህ ካልሆነ ዛሬ የያዝነው ትግል ወደፊት ለመሄድ ስለማይችል ብቻ ነው። ትላንትን ረስተን ወደ ነገ መሮጥ ካዋጣ ሁላችንም ወዳለፈው አይናችንን መመለሱን ለአገር ብለን በተውን ነበር። ግን ይህ ትክክል አይደለም። ታሪክ በራጆች የሚደብቁት ወይም የሚያበላሿቸው መሠረታዊ ሐቆች አሏቸው። የኢትዮጵያን ታሪክ የሚክዱት ወያኔዎችና ጠባቦች ግን ጠላና ክፍፍልን እቅዳቸውን ያጠልቁ ነው። ትናንትን እርሱና ዛሬ ተቃዋሚ ወይም ነጻ አውጪ በሉን የሚሉ ደግሞ ወንጀላቸውን ደብቀው በአዲስ መልክ ያንኑ መከራ ሊጭኑብን ስለሚያልሙ ነው። የወያኔን አገዛዝ በሁሉም መልኩ የደገፉና ኃላፊ ተባባሪ ሆነው ወንጀል የፈጸሙ ለፈሰሰው ደም ሁሉ ተጠያቂነት ያለባቸው የወያኔ ቀንደኛ ሹመኞች፣ የአርባ ጉጉ በደኖ ነፍሰ ገዳዮች፣ ስንቱን ንጹሕ ዜጋ ደብዛውን ያጠፉና ጦርነት ሊሰሩብን የፎከሩብን ጠባቦች ለነ ፕሮፌሰር አስራት አሰፋ ማሩ፣ ለጋይል ተስፋዬ ታደሰና ስንቶቹ ሕይወት መጥፋት ተጠያቂዎች፣ ለአንዋር መስጊድ አደባባይ ኢየሱስ ምስራቅ ወለጋ ሰለባዎች ሁሉ መጠየቅ ያለባቸው ወንጀላቸውን አምነው ሕዝብን ይቅርታ ሳይጠይቁ ከሕዝብ ጎራ መደባለቃቸውን በማንኛውም ሃይማኖት ቢሆን መቀበል አይቻልም። ክርስቲያን ነኝ ባይ ግለሰብ ደግሞ እኛ በምናውቀው ለወንጀሉ ለጥፋቱ ንስሐ ይገባል፣ ቁንጫ ቅማልና ቱሃን በፈላበት ገዳም ይዘጋል፣ ይራባት፣ ሰውነቱን ይቀጣል እንጂ የተቃዋሚ መሪ በሉኝ ብሎ ከአዲስ አበባ አሜሪካ ሄዶ ሲቀናጣ ወይም ሰባኪ ቄፎኛለሁ ብሎ የአሜሪካ ቱሪስት ሲሆን አላየንም ነበር፣ ማየትም አንፈልግም። ዋልድባና ዝቋላ በላስ ቬጋስ ተተክተዋል ካልተባለ በቀር ለወንጀለኛ መደበቂያ የሚሆኑ የሃይማኖት ተቋሞችና የፖለቲካ ድርጅቶችም የሚከበሩ ሊሆኑ አይችሉም። ትግላችን አግባብ ያለው አቅጣጫን ይዞ እንዲጓዝ ከተፈለገ በፈሪዎች ሊመራ አይችልም። ፈሪ አይኑር የሚል መፈክር ማጮሁ ስህተት ቢሆንም ቡካን የታጋይ ድርጅት መሪ ሊሆን አይችልም፣ አይገባውም። ፈሪ ተለይ ነጋሪት መደለቅ አለበት። ትግላችን ድል እንዲቀዳጅ የሚችለው በወንጀለኞችና ያለውን ስርዓት በአዲስ መልክ ሊቀጥሉ በሚመኙ ሲመራም አይደለም። ነፍሰ ገዳዮችና ወንጀለኞች ንስሐ ሳይገቡ በሽፍንፍን ዛሬ የትግል አባወራ ሊሆኑ ከተነሱ ያለፈው ብሶ ይቀጥላል እንጂ ለውጥ አይመጣም። ወንጀለኛ ወገድ ተለይ ጥሩምባ ይነፋ። ታሪክ አይበረስ ስንል በራጆች በግርግር የበላይነትን ይዘው መከራችን ቀጣይ እንዳይሆን በሚል ነው። ያ የታገለውና አኩሪ ታሪክ ጽፎ ባለፈው ትውልድ ላይ ጨፍን ዘመቻ የከፈቱት ሁሉ ለአገር የሚበጅ ስምሪት አልተያያዙም። የቆሸሸ ታሪካቸውን በንስሐ እንዲያጸዱ መጠየቅ አለባቸው። ይህን ማለት ቂም አይደለም። የገለማውን አገዛዝ ስንታገልና ለመታገል ራሳችንም መጽዳት ስላለብን ነው። አለበለዚያ የጠገበውን ቀበሮ በተራበ ጅብ ለመተካት መጣሩ የሚጠቅመን አይሆንም። በአቋማቸው ጸንተው ለአገርና ለወገን ብለው ሕይወታቸውን የሰጡትን የምናከብረው ከሃዲዎችን በማግለልና በማራቅ ብቻ ነው። ወያኔን እምቢኝ ብለው ሕይወታቸውን የሰጡትን ፕሮፌሰር አስራትን የምናከብር ከሆነ ደግሞ ከደርግም ከወያኔ ያደሩትን ሌላ ፕሮፌሰር ማክበር አንችልም። ለአገር ብሎ ከፍተኛ መስዋዕትነትን የከፈለ ትውልድንና የሀፓንም እያወገዝን ትላንት ከወያኔ ጋር ሆነው አገራችንን ያጠፉትን መሪ ብለን ልናቅፍ ከተነሳን አሳዛኝ ዜጎች መባላችንና መሆናችንም የሚቀር አይደለም። ታሪካችንን ከበራጆች ነቅተን መጠበቅ ያለብን የነገድላችን ዋስትናና መሰረት ስለሆነ ስለሆነ ነው። ታሪኩን የረሳ ስህተቱን ይደግማል። መስዋዕት የሆነ ዜጋን የዘነጋ አገር ሻጭ ባንዳውን ያወድሳል። ለዚህም ነው ከረረ መረረ ዝም በሉ ያለፈው ይረሳ ስልጡን ፖለቲካ አዲስ ቅኝት ወዘተ የሚሉትን ሁሉ አንደበታችንን ሳይዘጉን ታሪክ አይበረዝ ጀግናም አይረሳ ባንዳም አርበኛ አይባል ወንጀለኛም ንስሐ ሳይገባ ከህዝብ ጎራ አይደባለቅ ባንዳና አንጃ ይገለል የታገለውና የተሰዋውም ትውልድ ታሪክ አይካድ የምንለው ለዚህም ነው ለሁሉም ታሪክ ላይ ቀላጆች ሌባታት ቀስረው ባክሰት የከሰሱ ለሐቅ ቆሙትን በውሸት ያጠቁ ሌሊቱ ሲነጋ ሁሉም ተጋለጡ በባዕድ መዲና አልቻሉም ሊጠፉ የሐሳዊ መሲህ ታሪክ ሁሌም ክፉ የምንላቸው በ1992 ዓመተ ምህረት ሐማቱማ ሐበሽኛ በሚል የግጥም ስብስቦቹን አሳትሟል። ስብስቦቹ በ1992 ዓመተ ምህረት ይታተሙ እንጂ አብዛኛዎቹ ግጥሞች ከዛ በፊትና በዛን ወቅት የተጻፉ መሆናቸው የታወቀ ነው። መልእክታቸው ግን ሁሉ ጊዜም አዲስ፣ ምን ጊዜም ሕያው፣ ሁሉ ጊዜም ጊዜያዊ ነው። በግፍ የገደለ በግፍ የመተረ በንጹሃንም ደም ራሱን ያጠበ ዛሬም ይከረፋል ነገም ይጠየቃል ፍትህ ካላገኘ የሰው ደም ይጮሃል። ታሪኩን የረሳ ቅርሱን የዘነጋ የሞተለትንም ያልሰጠ ምስጋና ጠላት ይገዛዋል ባሪያ አርጎ ቀጥቅጦ ማን ሊያዝንለት ይሆን እሱ ራሱን ጥሎ። ከራስ ጋር ጨዋታ የዘንድሮ በሽታ ሰሚ ሁሉ ጠፍቶ ተንቋ በሽኛ ለራሱ ተናግሮ ለራሱ ይመልሳል አላዳምጥ ብሎም ራሱን ይወቅሳል። የአገር ጆሮ ሁሉ በጋራ ተደፍኖ መናገር ፋይዳ ቢስ ቃልን ማርከስ ከቶ ላስቲክ ቤት ሆኖልን ሩዝም እንጀራ አገር ልጠፋ ነው ሞተን ሞት ስንፈራ። ለአገር ባዮቹ የመጥምቁ አንገት ሲቀላ ሳሎሜ እሱ ኢየሱስ ሲጋለጥ ሲያዝ ይሁዳ እሱ ፀሐይ ስትጠፋ ጨለማው እሱ ገዳይ ሲያዋራ ፎካሪው እሱ ሬሳ ዙሪያ ዘፈኑ ሲቀልጥ ክራር መቺ እሱ የጠቋሚ ጣት ባለቤት እሱ ዘመንም አልፎ አዲስ ሲመጣ ትናንትን ክዶ ለዛሬ አዳሪ ሁልጊዜም እሱ ወኔ ከዳውሪ ባለበት ያውጫውሂ እሱ ነፍጥ ባየበት የሚጎነበሰው ክህደት ሲደራ አለሁ የሚለው ጀግና ሲፈለግ እልም የሚለው ሁልጊዜም እሱ ባንዳ ሲጠራ ቡከን ሲፈለግ አለሁ የሚለው ሰው ባለዋለበት በሚከረፋው በግሞች አምባ ቤቱን የሰራው ሁል ጊዜም እሱ።
ለብሔረተኞች ወያኔ ተንኮለኛ መዝረጨ ብሔረተኛ ጅሉ ሁሉ ተመረዘ ብሔር እያለ ፈዘዘ በየብሔሩም ተደራጀ በወያኔ መርዝ ነው ወለደ ወያኔ ተንኮለኛ መዝረጨ ክልል ተብዬ ሰው ሁሉ አበደ ክልሌ ወይ ሞት እያለ የወያኔ መርዝ ግቡን መታ ብሔር ያስብሎ ጦቢያን አፍረሳ ሰውን አጥብቦ እያብላላ ይቅርብኝ መማሩ መማር ከሆነማ አንጎል ደፍኖ መኖር ማወቅ ከሆነማ ህሊና ቢስ መሆን መንቃት ከሆነማ አይን ገልጦ መኝታ መብሰል ከሆነማ የደደቦች ታርጋ መማር ከሆነማ አገር ወገን ሽጦ ሰብእናን መቅሰፍ ማንነትን ክዶ ማወቅ ከሆነማ እነንቶኔን መሆን ለጠባቦች መንጋ በሎሌነት አድሮ በወገን መጨከን በሀገር መጨከን ይቅርብኝ ልደንቆር ይቀር ባልማረው ተማረ የተባለው ሰው መሆን ካቃተው ምን ያስገርማል ምን ያስገርማል ግጥሜ ቢጨልም ዘፈኔም ለቅሶን ሐዘኔን ቢያጅብ ምን ያስገርማል ፊቴ ቢከፋ መሳቅ ተስኖኝ እንባን ብቀዳ ምኑ ይገርማል ቀጭን መሆኔ ፍርሃቴ ተርፎ ቢጠፋ ወኔ ምኑ ይደነቃል ስደት ቢያሰኘኝ ባላገር ሆኜ ሀገር የሌለኝ ምን ያስገርማል ቢጠፋ አዝመራ ሰምች በአገር ሞልቶ ስጋም ሲበላ ምን ያስደንቃል ውሸት ሲበዛ ስንጥቅ ምላሱ ሀገር ሲሞላ ምን ያስገርማል ሀገር ብትጠፋ ጠባቂ ዜጋ ትንሽ ትልቁ እያንቀላፋ ሰው በሌለበት ኮከብ በአገር ዘንቦ አርፎ በትከሻ ሽንጥሮው ለጻድቅ በከተማው ውሻ ሁሉ ልብ ሲከፈት የሞላው ጥቀሻ ኮረኮንቹ ፍቅር የንክርካዱ እርሻ ፀሐይ በጨለማ ጨረቃም በቀትር ዋልካው ሰዳጅ ሆኖ የሚመች ለእግር ህልም አሳዳጅ ትውልድ በገፍ ሲጨፈጨፍ ወኔ ተስፋ ሞራል ተገድሎ ሲነጠፍ እይታ ባፍንጫ በዙሪያ አጥር ሆኖ የሽቶ ፋብሪካ ቄራ መሃል ገብቶ ዲማልሞ ልቦች በአገር ሁሉ ፈልተው መሪ ኮከብ ሳይቀር ከሰማይ አውርደው ከብርሃን ንክኪ ያለውን አውድመው ተንፋቆ መጓዙ ስለት ሳይሆን ቆርቶ የመኖር ትርጉሙ ያው መዋረድ ሆኖ ስቃይ መጨማለቅ መበርከት ተወዶ ከእንቅልፍ የነቃውም ከተኛውም ብሶ የትናንት ሬሳ የዛሬውን ጋርዶ የሽሽት አበጋዝ ለአዝማች ተመልምሎ እይታ በራሱ ጨልሞና ጠቦ መናኛው ተወልዶ መናኛው ተወዶ ብዕር የደም ታሪክ ሌላም አልጽፍ ብሎ ዛሬን ስንሸኘው ትናንት ነገር ሆኖ ያበቃለትን ቀን ዳግም እየኖር ነው መከራ ስቃዩን ዳግም እያቀፍ ነው እንማን ለባበሻ ጊዜ ራሱ ጠፍቶ ህሊናም ራሱ ከጊዜ ጋር ሞቶ ንብ የሸሸው ቀፎ ያየኛ ሰውነት ገበና ሸፍኖ አጉል መንጠራዝ ከመቃብር ገብቶ አጉል መፈራገጥ የሰው ነኝ ሽወዳ ሰዎች በሌሉበት ሰብእና ምንኛ መንገዱ ቢሆን ጠመዝማዛ ክርችም ድርግም ብሎ መግቢያው በር ቢዘጋ ምንኛ ከማጡ ገብቼ ብቆሽሽ ወደ ፊትም ትቼም ወደ ኋሊት ብሸሽ ጀግና ሊቆጠር ሲል በቦታው ባልገኝ እኔኔ ማለቱም በፍራት ቢያስውጠኝ ምንኛ በተቆር ብሆን ፍጹም ድሃ የምበላው ያጣሁ የምጠጣው ውሃ ብትቶ ድሪቶ መልበሱ አሮብኝ ሙጆሌም በእግሮቼ ቤቱን ሰው ይሰራብኝ ምንኛ ጆሮዬ በዲስኩር ቢዘጋ በዝምታ መቻል ቢባል የኔም ታርጋ ምንኛ የልቤን በልቤ ባቆየው ከቶ ማንነቴን ማንም ባይረዳው የራሴ ጌታ ነኝ የሕይወቴ አለቃ ነፍሴን ከቶም አልሸጥ የመጣ ቢመጣ ሐቅ ሽፍታ ሆና ገብታ ምድረ በዳ ቤቴ አላጢስ ነው ግጨው ቤቴ ብላ ከተማውን ላውሬ ጥላ ኮበለለች በረሃን እየፈራ አያገኘኛለች ለጉልበተኛማ ጠበቃው ብዙ ነው ለባለ ስልጣኑ ደጋፊው አሸን ነው ሀቅ ገብታ ኖራ ከጎስቃሎች ጎራ የሚሰማታጣች ብትጮ ብትጣራ ሰላም ነው ይሉናል መፍትሄ መንገዱ ይሉናል አይጠቅምም ጠመንጃ ማንሳቱ ሰላማዊ ሆነን አቤት ብንላቸው ለኃይለኛ ቆመው ላይቀር ማፌዛቸው ታምን የረሳ ጥሜት የዘነጋ ቅማድን የረሳ ተዋንን የረሳ ስቃይን የረሳ ሞትን በሩቅ ያለ ባዕድ ሀገር ሆኖ ፋኖውን ወቀሰ ቶሎ ቶሎ ሙቱ ለአገር አብቁኝ አለ የፈጠርነውን ቃል ካፋችን ቀምተው የራሳቸው አርገው ሲያወግዙን መልሰው እኛ በደማነው በእኛ ትግል ፍሬ በላተኛው ሌላ ስከቶስ እስከ መቼ በጠራ አይኗ እይታ ጨረሩ ለስላሳ ትዝታን ዳሳሾች እጆቿ ቆርፋዳ ከንፈሯ ሳቅ አዘል ፈገግታዋ ገዳይ ፍቅር የልብ እንጂ መቼ ያንጎል ጉዳይ አፍም አስቸጋሪ ጭራሽ አመፀኛ ጌታውን ረስቶ ላበላው ቤተኛ አፍማ አዋራጅ አልፎም ሰውን አጥፊ የተሸጠ ጌታን ድንገት አናጋሪ ቅዠት በጨለመ ዋሻ ገብቼ በዝንጀሮ ሽንት በከረፋ ጥቅጥቅ ጫካ ገብቼ በፋኖ ደም በቀላ ከሰማይ ፀሐይ ተጋርጄ ድንገት ብርሃን ታየኝ ወገግ ብሎ ተገለጠልኝ የከረመው ምስጢር ሆኖ ዐይኔን ጨፍኜ ሁሉ ታየኝ አጓጉል ሕልሜ እውነት መሰለኝ የራፈረብን በመከራ ሐሩር በስቃይ ዶፍ ሕይወት መቃብሩ ሞቆን ኑሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከምላስ ለጥፈን በኩሽታ ባንን ለኩታራ ሰገን ስንቆረጥ ስቀን ሲጭኑንም እችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወመን ትተን ተቃውሞን ተቃውመን እምብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን ጎሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ አገር አስረክበን የማይቻለውን በዝምታ ችለን ፍጹም ትግስተኛ እዮብን አስንቀን በቁማችን ሞተን የባሰን አታምጣ ከምላስ ለጠፈን ይህም ጥፋት ሆኖ ማዕት ጨመረብን አምላክ ተቆጥቶ ስለፈጠረንም ባፍረት ተውጦ ላስቲክ ቤት ሆኖልን ሩዝም እንጀራ አገር ልጠፋ ነው ሞተን ሞት ስንፈራ